የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤነስጥልኝ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ሐምሌ 25 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር መሆን ሳስተናግዳችሁ እቆያለሁ። ለዛሬ በእሁድ ምሽት እንደተለመደ ሁሉ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ነው ካላችሁ ውስጥ እናስደምጣችኋለን። አብራችሁን ሁኑ። ባለፈው ግንቦት ወር ላይ በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖረው ዘረኝነት ዙሪያ የሚደረጉ ውይይቶችንና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንዳዲስ ቀስቅሷል። በአሜሪካ ሀገር የሚኖሩ 130 ኢትዮጵያውያንም በጥቁሮች ላይ የሚደርስ የዘር ጭቆናን ለማስቆም ብቻ መፍትሄው በኢኮኖሚ ራስን መቻል በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁመዋል። ድርጅቱ የመጀመሪያ የሙከራ ስራ ኢትዮጵያ ለመጀመር ፐርፐስ ብላክ ኢትዮጵያ የሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከ1000 በላይ ችርቻሮ መሸጫ ሱፐርማርኬቶች ለመገንባት እየተንቀሳቀሰ ይገኛል። እንዲሁም ከ100000 በላይ የሚሆኑ ወጣቶችም የስራ እድል ይፈጥራል። ስምኝሽ የቆየ ከፕሮጀክቱ ስራ አስፈጻሚ የቀድሞው የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍሳ እሸቱ ጋር ከሳምንታት በፊት ቆይታ አድርጋ ነበር። ቀጥሎ ይቀርባል።
እንግዲህ ዶክተር ፍስሐ እሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲ ነው። ምን ያክል አመት ሆነ ከዩኒቲ ጋር ከተለያያችሁ?
ከዩኒቲ ጋር ከተለያየን በአጠቃላይ 14 አመት ሆነኝ ማለት ነው። ናስቢነዋል
14 አመት ረጅም ጊዜ ነው። ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህና ደግሞ አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል። እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል?
ዩኒቲ እንግዲህ እንዳልሽው ብዙ የሚያስደስትም የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ፣ በኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የባደረገው አስተዋጽኦ የሚያስደስት ነገር ነው ያለው። የሚያስቆጭ ነገር የሚባለው እንግዲህ ዩኒቲ ያው በጣም ብዙ ነገሮችን የጀመርንበት ነገር ነበር። ዛሬ ያው ዲጂታል ኢኮኖሚ ባልተባለበት ገና ባልታወቀበት ዘመን የዛሬ 17 አመት ዲጂታል ኢትዮጵያ ብሎ ብዙ ከቴክኖሎጂ ጋር የተገናኙ ኢኒሽቲቮች የተጀመረበት የዲስታንስ በተለይ የቨርቹዋል ኤጁኬሽን በኦንላይን የዛሬ 17 አመት የጀመረ ተቋም፣ ኢኮሜርስን የጀመረ ተቋም ነው። በአጠቃላይ የሴቶች ፓን አፍሪካን ዩኒቨርሲቲ፣ ሌሎችም ብዙ ኢኒሽቲቮች ነበሩት እና እነሱ እውን ሆኖ ቢኖር ኖሮ ዛሬ የት በደረስን ነበር የሚለው ቁጭት ነው እንግዲህ በእኛ በኩል ያለው።
ግን ደግሞ አሁን ከ14 አመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ ዓለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው እና በተለይ ደግሞ በጥቁሮች ህዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ከድረ ገጻችሁ ላይ ይቻለሁ እና እስኪ ስለ አጀማመሩ እና ስለ አላማው ጥቂት በለን።
ይሄ ያው አሜሪካን ስቶሪ ታውቂዋለሽ፣ በጥቁሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው ከዛም ባሻገር ደግሞ ጥቁር መሆን ብቻ ሳይሆን እንደ ኢሚግራንትም ከውጭ የመጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ፣ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል፣ አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ 3 እና 4 እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆነ ሁላችሁም የምታውቂው ነው። በአጠቃላይ የጥቁሩ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት፣ ከዛም አልፎ ደግሞ ዘረኛቱም መከበሩም ራሱ ይሄ በአጠቃላይ መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው እንደሌላው ማህበረሰብ ትክክለኛ የሚገባንን ቦታ ድርሻችንን ልንይዝ የሚችለው የሚለው ቁጭት የወለደው ነው እና ለዘመናት ሲከባለል የመጣው ሂደት በአጠቃላይ ጥቁር ህዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትም አላደረሰን። ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ሞር ውጤታማ መሆን እንችላለን። ከዛ ባሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይነን እና መካስ አለብን የሚለው ሂደት እሱም ይትም አያደርሰንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድን ናቸው? ከዛ ባሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ የሳይኮሎጂካል የአመለካከት የስነ ልቦና ጫና ምክንያት ጥቁሮች በአጠቃላይ ድህነትን ማክሰብ አድርገነዋል። ድሃነን የሚለው በቃ ድሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርጾ በቃ ሁሉ ነገር ሲመጣ እኛ የለንም የሚል አይነት አመለካከት መጥቷል እና ድህነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ድሃ አይደለም። አሜሪካ ውስጥ ብቻ ወደ 1 ትሪሊዮን ዶላር ስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ቶፕ 10 ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ 1.3 ቢሊዮን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካንን በምንመለከትበት ጊዜ ከማናቸውም የሚሻል እንጂ ከማን የሚያነሰ ሪሶርስ አይደለም ያለን እና ይህን ሁሉ ይዘን ይልቅ የድህነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጥን ማምጣት እንችላለን የሚል ሀሳብ ነው ብላክ ኢኮኖሚ ኤክሰለንስ የወለደው። በግብ ደረጃ 4 ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው እና 4 ግቦች በሚቀጥሉት 15 ዓመታት 1 ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው 10 ዓመት ውስጥ 1 ሚሊዮን ብላክ ሚሊዮኖችን መፍጠር፣ በሚቀጥሉት 15 ዓመታት ውስጥ 1.5 ትሪሊዮን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር፣ ከዛም ባሻገር ደግሞ በዓለም ትልቁ የሆነን የጥቁሮች ሚዲያ ኦርጋናይዜሽን በሚቀጥሉት 10 ዓመታት ውስጥ ማቋቋም ናቸው እና እነዚህ ለመስራት የተቋቋመው ብላክ ኢኮኖሚ ኤክሰለንስ
ይህንን ትልቅ አላማ እንዳልከው በዓለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው። ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁት እና ፐርፐስ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ የሄድከው። በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን የያዛችሁት እና እንዴት ነው ኢትዮጵያን የመረጣችሁት?
ኢትዮጵያ ላይ እንቅስቃሴውን እንጀምር ስንል የራሱ ቅድም ከነገርኩሽ ነጥቦች ጋር የተገናኘ ነው እና አንዱ ትልቁ ግባችን በምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት 15 ዓመታት 1 ቢሊዮን የሚሆን ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳ ነው አይደለም። አብዛኛው ጥቁር ህዝብ የሚኖረው አፍሪካ ነው፣ አፍሪካ ውስጥ ገጠር ውስጥ ነው አይደለም። እና 70-75% የሚኖረው የጥቁር ህዝብ በአጠቃላይ በአፍሪካ ገጠር ውስጥ የሚኖር ስለሆነ ይህንን ሂደት ወደድንም ጠላንም እኛ ይህንን ግብ ብለን ከተነሳ መጀመሪያችን የሚሆነው አፍሪካ ውስጥ ያለው ገጠር ማህበረሰብ ነው ማለት ነው። ስለዚህ ግብርናና ከግብርና ጋር በተገናኘ ግንኙነት ያለውን ማህበረሰብ ነው የሚሆነው ማለት ነው። ስለዚህ ሳንወድ በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ገባን። አፍሪካ ከገባን በኋላ እንግዲህ ያው ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎችን እንግዲህ ፐርፐስ ብላክ ስቴል ብላክ ኢኮኖሚክ ኤክሰለንስ ና ኢኮሜርስ ብሎክ ያስባሉ። እኛ እንግዲህ አብዛኛውን የገጠሩ ማህበረሰብ ካፍታር ግን ከሆነ ኢኮሜርሱ ብቻውን ምንም ውጤት እንደማያመጣ ስለምናቅ የአንድ ሙሉ በሙሉ ወጥ የሆነ ሞዴል የዘረጋ ነው። ከገበሬዎች ተነስቶ ገበሬዎች የሚያመርሱትን ምርት ተቀብሎ ያንን ቫሊዩ አድ አድርጎ እንደገና ለኮንሱመር ለሸማች በሚቀርብበት ሂደት ውስጥ በሚድልሜንን በማስወገድ በኢኮሜርስ እና በኖርማል ዲስትሪቢሽን ቻነል ከሆነ አማዞን እና ሆል ፉድ እንደሚያደርገው ማለት ነው። በእነዚህ አይነት ቻነል ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ፣ በሚፈጠሩት የስራ ድልስ ወጣቶችን ኢምፓክት ማድረግ፣ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ የሚጠቅም ሞዴል ይዘን የመጣ ነው እና አፍሪካ ውስጥ ከሄድን የት ነው መግባት ያለብን የሚለው ብዙ ክርክር ነበር። እንግዲህ አብረን ይሄ እንቅስቃሴ በጀመርነው እና የሰራን ባለነው መካከል እና ኢትዮጵያ ውስጥ የሰላም ጉዳይ ብዙ አንዳንድ ችግሮች ነበሩ እና ኢትዮጵያ ውስጥ ለመግባት አስቸጋሪ ነው፣ ለምን ሌሎች አፍሪካ ሀገሮች ውስጥ አንሄድም የሚል አንድ ሀሳብ ነበር፣ ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው፣ ምንም ማንን ምንም ይህን የጥቁር ህዝብን ጣፋንታ የጥቁር ህዝብን ክብር የማስመለስ የጥቁር ህዝብን በኢኮኖሚ እንደገና መልሶ በዓለም ላይ ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም መስጠት አይገባም። ይሄ እኛ ኢትዮጵያውያንን ኢንሽቲቭ የጀመርነው በቅድሚያ ሀገራችንን ሞክረውና እዛ ማይሳካ ከሆነ ወደፊት ሂደት የምናየው ይሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚና ይህን ለማንም አሳልፈን መስጠት አይፈልግብንም። ጊዜ መጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር ላለማሳለፍ ብለን ወደ ኢትዮጵያ ይዘን የገባ ነው ፕሮጀክት።
የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ? ምናልባት የሌሎች ሀገሮች ድምጽ ነበረበት?
ኢትዮጵያውያን ወደ 135 የምንጠጋ ኢትዮጵያውያን በዚህ ድርጅት ውስጥ የተንቀሳቀስን ነው ያለ ነው። ከዛ ባሻገር ደግሞ ፐርፐዝ ብላክ ኢትዮጵያን ይዘን ስንገባ ወደዚህ ወደ ኢትዮጵያ 108 የሚጠጉ ሙሉ በሙሉ ኢትዮጵያውያን ፋውንደሮች ናቸው የፐርፐዝ ብላክ ኢትዮጵያን የሚያቋቁመው።
ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስላላችሁ እናመሰግናለን። ከሙዚቃው በፊት የቀድሞው የዩኒቲ ዩኒቨርሲቲ ባለቤትና የአሁኑ የብላክ ኢኮኖሚ ኤክሰለንስ ድርጅት ስራ አስፈጻሚ ዶክተር ፍስሐ እሸቱ ጋር ባልደረባችን ስመኝሽ የቆየ ያደረገችው ቆይታ ይቀጥላል።
እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ። ደግሞ ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታል እና ይህን ያሰባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ?
እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ የበይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም በጣም አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ለተወሰነ ጊዜ እስከ ምሽባጭር ጊዜ በኛ በሚታይ እይታ የተወሰነ ክፍሉ ነው። ግን ከገበሬው ጋር የሚሰሩ ብዙ ፕሮጀክቶች አሉ። በአግሮ ፕሮሴሲንግ ላይ ሶሻል ፕሮጀክት አለ። በኢኮመርሱ ላይ ኢኮመርሱ ስንል ደግሞ ምን መሰለሽ፣ እኛ ሃይብሪድ ሲስተም ይሉት አለ ዊች ኢዝ ኢንተርኔት ላይ ብቻ ዲፔንድ የሚያደርገውን ኢኮመርስ አይደለም እያደረግ ነው። ቦዝ ኢኮመርስ እና ስልክ ደውሎም ያለ ኢንተርኔት በኢንተርኔት ይደቀሙ እና ስልክ ደውሎ ደግሞ ኢንተርኔት የሌላቸው አብዛኛው ማህበረሰብ ኢትዮጵያ ውስጥ የኢንተርኔት አክሰስ እንደሌለ እናውቃለን። ኢንተርኔቱ ራሱ ሪላያብል እንዳልሆነ እናውቃለን። ስለዚህ ሃይብሪድ ሲስተሙን ያደረገው ለምንድን ነው? ሰው ኢንተርኔት የሌለው በስልክ ደውሎ እቃ ኦርደር አድርጎ እቃ ቤቱ ድረስ ሊመጣ የሚችልበትን ሲስተም ነው የአዶፕት ማድረግ የፈለግ ነው። ይህ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ኦልሬዲ ተጀምሮበታል፣ እየተሰራ ነው ያለ። ለምሳሌ እንደ ዴሊቨር አዲስ የሚባሉ አሉ፣ ሌሎችም የስ ና የሚባሉ አሉ። አፍሪካ ኢኖቬቲቭ መሆን አለብን ሳክሰስፉል ልንሆን ብንል ከታሰብን ና የእኛም ሲስተም እንደዛ ነው። ከዛ ባሻገር ደግሞ ሌላውና ትልቁ አካሉ ደግሞ የዲስትሪቢሽን ቻነል የምትፈጥረው ነው ማለት ነው። ኢትዮጵያ ውስጥ 5 ሃይፐር ማርኬቶች፣ 10 ሚድል መካከለኛ የሆኑ ሱፐር ማርኬቶች እና 1000 የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በእግሩ ደግሞ ሄደው ሊገዛ የሚችልበት ሁኔታዎች ብሎ ነው የምንፈጥረው።
እነዚህ የሱፐር ማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት ወይም የተለያዩ ያሰባችኋቸው ቦታዎች አሉ?
በመላ ኢትዮጵያ ነው የሚከፈቱት። 5 ሱፐር ማርኬቶች ሃይፐር ማርኬቶቹ በውዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነው የሚሉት። ግን 10 የተመረጡ ትላልቅ ሪጅናል በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በሱ መሀል 10ሩ ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። 1000ዎቹ ግን በመላ ኢትዮጵያ ነው ተሰራጭ የሚገኝ።
ቅድም ጠቀስ ያደረከው እንግዲህ የሰባቹ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኸኛል እና እንግዲህ ኢትዮጵያ ደግሞ ከ70% በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል?
ከቁጥሩ ምንነሳ በዚህ ፕሮጀክት ራሱ በቀጥታ ተሳታፊ ይሆናሉ ብለን ያሰብነው ወደ 100,000 ወጣቶችን ነው ያሳትፋል ብለን ያሰብነው። ኢንዳይሬክትሊ ደግሞ ያው ለምሳሌ እንግዲህ አሜሪካ ነገር አማዞንን ታውቃለች ያለ ለበርካታ ሚሊዮንስ ኦፍ ሰዎች ነው የስራ እድል የሚፈጥሩ ኢንዳይሬክትሊ ማለት ነው። ምክንያቱም ኦንላይን ፕላትፎርም ሲፈጠር ለብዙ ሰዎች ትንሽ ሱቅ ሳይከራዩ በቀላሉ ኦንላይን ስቶር ከፍተው እውቀቱ ያላቸው ካፒታል የሌላቸው ሰዎች ግን ወደ ቢዝነስ ሊገቡ የሚያስችላቸው ሁኔታ ይፈጥራል። በዛ ላይ ደግሞ በሰርቪስ እና በግልጋሎት ዙሪያ ውስጥ ከዛ ጋር በተገናኘ የሚፈጠሩ የስራ እድሎች ይኖራሉ። ያን ትተን በቀጥታ በፕሮጀክቱ 100,000 በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋር የዛሬ ዩስ በመቅጠል ተፈራርመናል እና እነሱ ወደ 8 ሚሊዮን የሚጠጉ ሜምበርስ አሏቸው እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። ኢንፋክት ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያዎቹ 100 ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውኗል። ነገ ይመረቃሉ እና ሴንሻሊ ምንድን ነው የሚሆነው? እነዚህ ልጆች በማኔጅመንት ፕሮግራም ውስጥ ገብተው እኔ ቅድም የተናገርኩትን 1,000 ሴንተሮች እያሉ አይደለ? እነዚህ 1,000 ሴንተሮች ውስጥ በማኔጅመንት ይገቡና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያቸው ሚሊዮነሮች በእነሱ ለመፍጠር ነው የታሰበው።
ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል?
ይህን የኢትዮጵያ ውስጥ የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቅድም እንዳልኩሽ ኦልሬዲ ስራ ተጀምረዋል። ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው። ፐርፐዝ ብላክ ዳት ካም ብሎ ማንም ሰው ሊገባ ሊያው የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግ ነው ያለው። ለቴሌብርን ለመጠቀም፣ የኮመርሻል ባንክን ብር ለመጠቀም፣ ሌሎችም የአይቲ ከባንኮች ጋር ፋይናንሽል ኢንስቲቱሽንስ ጋር ያለው ኢንቴግሬሽን እየተሰራ ነው ያለው። ሁለት ፌዝ ነው ያስቀመጥ ነው። ፌዝ ዋን ሬንት ኤንድ ስታርት ነው ያለው። ፌዝ ቱ ደግሞ ቢልድ ኤንድ ስታርት ነው ያለው። ሬንት ኤንድ ስታርት የሚባለው ለምሳሌ አሁን ሰው ካፒታል አሁን እንግዲህ ጁላይ 24 ነው የሚጀምረው በፈረንጆች አቆጣጠር ወይም በኢትዮጵያ 2017 ገንዘብ ሬት ከተደረገ በኋላ ያንን ገንዘብ ይዘን መቀመጥ አትፈልግም። ቁሳ እስክናገኝ ግንባታ እስኪያልቅ ምናምን የሚባለው ነገር። ስለዚህ ምን እንደመረጥ ነው ኢሚዲየትሊ ስራ መግባት ነው የምትፈልገው እና በእኛ ታርጌት ጃንዋሪ 1 ላይ 2022 ላይ ስራዎች ይጀምራል። የመጀመሪያዎቹ ሳይቶች ብለን እንደምናስበው
እንግዲህ እየተነጋገርን ያለ ነው። በዓለም ዙሪያ በጥቁር ሕዝብ ላይ የሚደርሰውን የዘር መድሎን ለማስቀረት ኢኮኖሚን በመጠቀም ጥቁር ሕዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያያዙ ችግሮች ያሉበት ከስርዓት ጋር ከተቋማት ጋርም የተዛመደ ችግር ነው እና ለዘመናት ደግሞ ይህንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ?
የኛ ለየት የሚያደርገው አካሄዱ ነው። ብዙዎቹ አሜሪካ ውስጥ በተለይ ጥቁሮችን ለመለወጥ የሚደረገውን ሂደት ካየሹ ፖለቲካ ሂደት ኢኮኖሚ ላይ ያተኮር አይደለም። ፕላስ ብዙዎቹ ደግሞ የሌላው ማህበረሰብ በጎ ፈቃድ ጊዜ የሚጠይቁ ናቸው። እነሱ ነው የኛ የሚለየው ኮምፕሊትሊ ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለንበት ሀይልና የመተባበሪያ መንገዶች ሞዴልስ በመቀየስ በጋራ ሊያሰሩን በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችንን ቢዝነስን በመስራት እና በመፍጠር ያተኮረ በመሆኑ የእኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን ይለያል ያልሱ ስኬሉ እኛ ስንነሳ 3 ክራይቴሪያ ይዘን ነው የተነሳ። አንደኛ ኢንክሉሲቭ፣ ሁለተኛ ኢምፓክትፉል፣ ሶስተኛ ኢኖቬቲቭ የሆኑ ክራይቴሪያዎችን ይዘን በዚህ ሌበል እስካሁን እኛ በምናስበው ሌበል በጥቁሮች ላይ በአጠቃላይ ጥቁሮችን ትልቅ የሆነ ሂዩጅ የሆነ ኢኮኖሚያዊ መርታ በሚያመጣ መልኩ ማንም ፕሮጀክት ስዛ ዜ የተቀየሰም የለም የተሞክሮም የተደረገበት ሂደት የለም።
እንግዲህ ዶክተር ፍስሀ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ትሰራ ነበር። በአካባቢ ጥበቃ፣ ማርኬቲንግ የመሳሰሉ የተለያዩ ዘርፎች ላይ ትሰራ እንደነበር አስታውሳለሁ። ሁሉም ግን በእንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ ፕሮጀክት ይዘህ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሃት አላደረብህም?
እነዛ የተጀመሩ ፕሮጀክቶች በሙሉ ዋን ወር አናዘር እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘ እና እኔም በግለሰብ ደረጃ ታርጌት በመደረግ የተነሳ ነበር እና አሁን ያ ሁሉ ነገር ተቀይረዋል። ኢትዮጵያ የነበረችበት ሁኔታ እና አሁን ያለችበት ሁኔታ ኮምፕሊት የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነው ከመጣውም በኋላ በጣም በሚደንቅ ሁኔታ ከመንግስት ተቋማት አካባቢ እየተደረገልን ያለው አቀባበል፣ አብሮ ለመስራት ያለው ፍላጎት በጣም ቢደንቅ ነው እና ለእኔ አሁን ያለው የፖለቲካ ሁኔታ ተነሳሽነቱም ፍላጎቱም የመንግስት ተቋማት ግልጽ ሆነው ክፍት ሆነው ከግሉ ሴክተር ጋር ለመስራት በግልም ደረጃ የነበሩ ሁኔታ ስለተቀየሩ እኔ እንግዲህ ፐርሰናሊ ነገ እግዚአብሔር የሚያመጣ ሲያመጣያቀው አሁን ባለ ሁኔታ ግን ኢንካሬጅ ያለ ሁኔታ ስላለ እኔ ያን ኤክስፔክት አላደርግም። ፕላስ በፊት የነበረ ሁኔታ እንደ ተቋምም በግል ደረጃ እኔ ነበርኩ ኦን ማድረገው። አሁን ግን የጋራ የህዝብ የሆነ ሀብት ለመፍጠር ነው የተንቀሳቀስን ያለ ነው። ቅድም እንዳልኩሽ ከ108 በላይ አባላት አሉት። ፍስሀ ብቻ አይደለም ታርጌት። እኔ አም ጀስት ዋን ፐርሰን ሀዝ አይዲያ ኤንዝ አሁን ለእንግዲህ የሚቀጥለው ሌላም ሲዮ እስከሚመረጥ ኦር ዋሬቨሪቲ እንደ ሲዮ ሆኜ እያገለገልኩ ያለው ነው እና ይሄ በቦርድ የሚተዳደር የህዝብ ሀብት የሆነ ሼር ካምፓኒ ዋቴቨር ኢትዝ እንኳን ታርጌት ብንሆን ድርጅት መቀጥሎ አይቀርም የህዝብ ሀብት እስከሆነ ድረስ። ስለዚህ ብዙ ልዩነቶች አሉ በፊት የነበረበት ሁኔታ እና አሁን ያለው ሁኔታ።
ዶክተር ፍስሀ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁን የተነሳችሁት በዓለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆና ለማውጣት በኢኮኖሚ ራስን ለማስቻል ገበሬውንም ወጣቱንም መሰረት ያድርጎ የተነሳ ትልቅ ዓላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለ መጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው።
ስለጋበዛችሁን እና ክብራችሁ ስለጠራችሁን በጣም እግዚአብሔር ያክብርልናለሁ። በጣም አመሰግናለሁ።
ጋቢና ቬ ይቀጥላል። ቀጣዩ ዘገባ ደግሞ ከሁለት ወንድማማቾች ጋር ያስተዋውቀናል። ናትናኤል ሄኖክ እና ኪሩቤል ሄኖክ የተባሉ የ15 እና የ13 ዓመት ዕድሜ ያላቸው ታዳጊዎች ናቸው። ለርነርስ ዶስኔት ሲሉ የሰየሙትን በመማር ማስተማር ሂደት ላይ የሚያግዝ የራሳቸውን ሶፍትዌር ሰርተዋል። በለርነር ዶስኔት ከአንደኛ ደረጃ እስከ ኮሌጅ ያሉ ተማሪዎችና እንዲሁም በግል በመማር እውቀታቸውን ለማዳበር ለሚፈልጉ ሰዎች በትግርኛና እንግሊዝኛ የተዘጋጁ የትምህርትና ተጨማሪ አጋዥ መረጃዎችን የያዘ ሶፍትዌር እንደሰሩ ታዳጊዎቹ ለአሜሪካ ድምጽ ተናግረዋል። ቀጥሎ ይቀርባል።
ናትናኤል የ13 ዓመትና የ9ኛ ክፍል ተማሪ ሲሆን ክሩቤል ደግሞ የ13 ዓመትና የ6ኛ ክፍል ተማሪ ነው። እነዚህ ሁለት ወንድማማቾች በመማር ማስተማር ሂደት አጋዥ እንደሆነ የገለጹት ለርን ዶት ኔት የሚል መጠሪያ የሰጡትን የራሳቸውን ሶፍትዌር ወይ የኮምፒውተር ፕሮግራም ሰርተዋል። ለርን ዶት ኔት የተባለው የትምህርት መረብ በዌብሳይት የሚደረግ የመማር ማስተማር ሂደትን ለማሳደግና የመደበኛ ትምህርትን መከታተል ለማይችሉ ትምህርት ፈላጊዎች የመደበኛ የትምህርት አገልግሎትን ተጠቃሚ ለማድረግና የተለያዩ የእውቀት ደረጃ ያላቸውን ተማሪዎች ክፍተታቸውን እንዲሞሉበት እንዲሁም የተለያዩ የትምህርት መረጃ ግብዓቶችን በመረቡ በማካተት ተማሪዎችና ወጣቶች የፈጠራ አቅማቸውን እንዲያሳድጉ ታስቦ የተሰራ እንደሆነ ከመስራቾቹ አንዱ የሆነው ናትናኤል ለቪኦኤ ተናግሯል። ለርን ዶት ኔት በትግርኛና እንግሊዝኛ እየተዘጋጁ ጥቅልል የትምህርት መረጃዎችን ያቀፈ እንደሆነም የ15 ዓመቱ ናትናኤል ጨምሮ አስረድተዋል።
ናይ ኔትወርክ ሶፍትዌር ኤርትራውያን መንእሰያት ንክመሃሩን ንክባልሓቱን ንክተባራት ተባሂለ ሰሪሓ።
ለርን ዶት ኔት የትምህርት መረብ የኔትወርክ ሶፍትዌር ነው። ኤርትራውያን ተማሪዎችና ወጣቶች የትምህርትና የፈጠራ አቅማቸውን እንዲያሳድጉ ለማበረታታት ተብሎ የተሰራ ነው። አንድ ጠቅለል ያለ አቃፊ ፕላትፎርም ሆኖ የተለያዩ የዌብሳይት አፕሊኬሽኖችና የኔትወርክ ሶፍትዌሮችን የያዘ ነው። ቨርዥን 1.0 ብለን የሰየምነው ደግሞ በትግርኛና እንግሊዝኛ የተዘጋጁ የተለያዩ የዕድሜ ደረጃ ላሏቸው ተማሪዎችና ሌሎች ሰዎች ተብሎ የተዘጋጀ ነው ብለዋል። ለርን ዶት ኔት የትምህርት መረብ ከአንደኛ ደረጃ እስከ ኮሌጅ ያሉትን በካሪክለም የተዘጋጁ የትምህርት ግብዓቶችና ተጨማሪ አጋዥ መረጃዎችን የያዘ በመሆኑ ብዙዎችን ተጠቃሚ እንደሚያደርግ የጠቆመው ናትናኤል አጠቃቀሙን በተመለከተ ተከታዩን ብሏል።
ከምዚ ዲጂታል ላይብራሪ ኣትትከል ንእሽተይ ሚኒ ኮምፒውተር ወይ ከዓ ናይ ፕሮግራሚንግ ኮምፒውተር ኣላ ራዝቤሪ ፓይ ትበሃል ንዓ ኣሽዑ ከም ሰርቨር ተጠቂሞም ኣብ ሓደ ቦታ ሰትገብርዎ ማለት እዩ።
በትምህርት ቤቶች ውስጥ ልክ እንደ ዲጂታል ላይብራሪ ነው የሚተከለው። አንድ እንደ ሰርቨር የምታገለግል ሁሉንም የትምህርት መረጃዎችን ያዘች ራዝቤሪ ፓይ የምትባል የኮምፒውተር ፕሮግራሚንግ ታግዘው በአንድሮይድ ሞባይል እና ላፕቶፕ ለርን ዶት ኔት አፕሊኬሽንን በመጫን ያለ ገመድ መረጃ ማግኘት ያስችላቸዋል። በአይሲቲ ላብራቶሪ ደግሞ ሁሉንም ኮምፒውተሮች ከሰርቨሩ ጋር በገመድ በማገናኘት መጠቀም ያስችላል ብሏል። የሶፍትዌር የኮምፒውተር ፕሮግራም በጣም ውስብስብና በዘርፉ ጠለቅ ያለ እውቀትና ክህሎትን የሚጠይቅ ቢሆንም እነዚህ ሁለቱ እንደማማቾች ከሶስት ዓመት እድሜያቸው ጀምረው ከላፕቶፕ ጋር እንደተዋወቁና ከዛም ባለፈ እንደ ወርድ፣ ኤክስኤል እና ፓወርፖይንት የመሳሰሉ የማይክሮሶፍት መተግበሪያዎችን በጥልቀት ማወቅ እንደቻሉ የተናገረው ናትናኤል በ2010 በላኩፍ ሶሉሽን ማሰልጠኛ ማዕከል ሄፕኮስ የሚባል ብሎኮችን በመገጣጠም የሚሰራ ቀለል ያለ የፕሮግራሚንግ ኮርስ በመውሰድ ከፕሮግራሚንግ ቋንቋ ጋር እንደተዋወቁና በኮሮና ወረርሽኝ ምክንያት የእንቅስቃሴ ገደብ በተጣለበት ወቅትም የተለያዩ መጽሐፍቶችንና የቪዲዮ ትምህርቶችን በቤታቸው በማጥናትና በመከታተል learn.net የተባለውን የትምህርት ሶፍትዌር እንደሰሩ አስረድቷል። በአናሎግ የሚሰጠውን የትምህርት ሂደት ወደ ዲጂታል በመለወጥ ለሁሉም የህብረተሰብ ክፍል በያለበት ተደራሽ ለማድረግ እንደሰሩት የተናገረው የ13 አመቱ ኩሮቤል በበኩሉ ፕሮጀክቱን በያዝነው አመት ጥር ወር ላይ ጀምረው ግንቦት መጨረሻ ላይ ከተለያዩ ተቋማት የተውጣጡ የዘርፉ ባለሙያዎችን በመጋበዝ ባደረጉት ሙከራ ጠቃሚና ተስፋ ሰጪ አስተያየቶችንና ሐሳቦችን እንዳገኙ ተናግሯል። ወደ 20 የሚጠጉ የተለያዩ መተግበሪያዎችንና ሶፍትዌሮችን እንደሰሩ የገለጸው ኩሩቤል ከነዚህም አራቱ በስራ ላይ እንደዋሉ አስረድቷል።
هذا إفراد خانو قدر ليو أبكيشن سفيرا أبسراح زوا عدمو سبكت كامل عم تأيز خالة دما سنعجد متعب حدد حانت أبكيشن أدالينا نرنا وزيكو دما فاينانس مقودة تاريت تخون دو بي سيران تخون حانت صفتوير دما نميسر فاينانس حانت سرعنا نرنا ماي
وجهايا يميت أقو ትናንሽ አፕሊኬሽኖችና ሶፍትዌሮችን ሰርተናል። ከነዚህም አራቱ በስራ ላይ ውለው ሰዎችና ተቋማት እየተጠቀሙባቸው ይገኛሉ። ከነዚህም መካከል የተለያዩ ግጥሞችን የያዘ አፕሊኬሽን፣ በኮምፒውተር የሚሰራ የሚላኩ ወቅታዊ የስራ መረጃዎች ለመቆጣጠር የሚያስችል የፋይናንስ መቆጣጠሪያ ለፋይናንስ ሚኒስቴር ሰርቼላቸዋለሁ። የተማሪዎችን መረጃ የያዘ የመቆጣጠሪያ ዳታቤዝ ኮንትሮሊንግ ሶፍትዌርና ቱልኪትሶችን መጥቀስ ይቻላል። አሁን ላይ ደግሞ የአውሮፕላን ቲኬት በኦንላይን ለመመዝገብ የሚያስችል የራሴን ዌብሳይት እየሰራው ነው። በአጠቃላይ በጋራና በተናጠል ለመስራት ያቀድናቸውና የጀመርናቸው በርካታ ፕሮጀክቶች አሉን ብለዋል። learn.net የትምህርት መረብ የተለያዩ መጽሐፍት፣ የሞባይል መተግበሪያዎችና የትምህርት ቪዲዮዎችንና ጨዋታዎችን ያቀፈ አራት ስቶሮች፣ ተማሪዎች የፈጠራ ስራዎቻቸውን የሚያቀርቡበትና ዝንባሌያቸውን የሚያሳድጉበት፣ ለጥያቄያቸው መልስ የሚያገኙበት፣ ከፍ ያለ አቅምና የእውቀት ደረጃ ያላቸው ተማሪዎችን የሚያቀፍ ክለብ፣ ሙዚቃ የሚማሩበት፣ የአስቸኳይ እርዳታ የሚያገኙበት፣ ለዕለት ተዕለት የህይወት ጉዞ የሚያግዙ መረጃዎችና የሳይንስ ሐቆችን የያዙ ጽሑፎች፣ የስኬታማ ሰዎች የህይወት ተሞክሮና ጠቃሚ ምክሮች፣ እንዲሁም አዳዲስና ወቅታዊ መረጃዎችን ያካተተ እንደ ዊኪፔዲያ የመሳሰሉ የመረጃ ምንጮችን ያጠቃለለ ሁሉን አቀፍ የትምህርት መረብ እንደሆነ የመረቡ መስራቾች ናትናኤልና ኩሩቤል ነግረውኛል። በሚቀጥሉት ቅርብ ወራት learn.net የተባለውን የትምህርት መረብ በተመረጡ ትምህርት ቤቶች ለሙከራ እንደሚያቀርቡት የተናገሩት መስራቾቹ ናትናኤልና ክሩቤል ከተለያዩ ስፖንሰሮች ጋር በመተባበር ሶፍትዌሩን በኢንተርኔት ላይ በመጫን ለተጠቃሚዎች ተደራሽ ለማድረግ እየሰሩ እንደሆነ ተናግረዋል። በመጨረሻም ከፍ ያለ አቅም ያላቸው ተማሪዎችና ወጣቶችን የሚያቀፍ ሳይክሎን ቲም መመስረታቸውን ጠቅሰው ተመሳሳይ አቅምና ፍላጎት ያላቸው ተማሪዎች learnnet120@gmail.com በሚለው አድራሻ ተመዝግበው አባል መሆን እንደሚችሉ ጠቁመው የአብረን እንስራ ጥሪ አቅርበዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አድማጮቻችን ስለነበረን ቆይታ ያመሰግናለን። የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። አሉላ ከበደ በፕሮግራም አርቶ ኤልያስ አስማረ በቅንብሩ እንዲሁም እኔ ደንገረመው ፕሮግራም በመምራት ከመላው የአሜሪካ ድምጽ ዘጋቢዎች ጋር አብረናችሁ አምሽተናል። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን ቪያ ማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በነገው ምሽት በመደበኛ መርሃ ግብራችን እንገናኛለን። ደህና ደሩ።